ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የመስከረም 8 የማክሰኞ ምሽት 2016 ዓ.ም ተምረት መሰናዶ ጀመረ። በሰሜን ሸዋ ዞን የአውራ ጎዳና መንደር ነዋሪዎች ላይ ጥቃት ተፈጸመ። በተመሳሳይ በግብደ አያና ጥቃት 5 ሰዎች በታጣቂዎች መገደላቸውን ነዋሪዎች ገለጹ የሚለውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን ይዘናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ እቆያለሁ። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን እንደተለመደው ትከውንልናለች። ጽዮን ግርማ በአርትዖቱ አብራን ታምሻለች። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁ እንድትቆዩ እየጋበዝኩኝ በምሽቱም ስርጭታችን የሚተላለፍባቸውን መስመሮች ላስታውሳችሁ። የቪኦኤ አምሃሪክ የፌስቡክ ገጽ ላይ እንዲሁም ደግሞ በቪኦኤ አምሃሪክ ድረገጽ ላይ ተከታተሉን ዘንድ እንጋብዛለን። እንዲሁም ደግሞ በሳተላይት በኢትዮ ሳተላይት ላይም ታገኙናላችሁ። ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገር።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎችን። ባይደን እና ዘለንስኪ በዛሬው የመንግስታቱ ድርጅት ጠቅላላ ጉባኤ ይናገራሉ። በሱዳን በተከሰተ የጤና ቀውስ በመቶዎች የሚቆጠሩ ህጻናት ለህልፈት ይዳረጋሉ ተባለ። ካናዳ አንድ ከፍተኛ የህንድ ዲፕሎማት ከሀገር አባረረች። ህንድ የቀረበባትን ውንጀላ መሰረተ ቢስ ነው አለች። ኢራን ውስጥ ለአመታት ታስረው የቆዩ አሜሪካውያን ተለቀቁ። በልዋጩም ዩናይትድ ስቴትስ ኢራናውያን እስረኞችን ፈታች። የሚሉት ከዋና ዋናዎቹ ርዕሶች ውስጥ ናቸው። አሁን ወደ ዝርዝሩ እንዘልቃለን። ባይደን እና ዘለንስኪ በዛሬው የመንግስታቱ ድርጅት ጠቅላላ ጉባኤ ይናገራሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የዓለም መሪዎች ፈርጀ ብዙውን ግቦች ለማሳካት እንዲሰሩ ሲሉ በማሳሰብ ነው ዛሬ ማክሰኞ የመንግስታቱ ድርጅት ጠቅላላ ጉባኤ የከፈቱት። እንደ አውሮፓውያን የዘመን አቆጣጠር ለ2030 ከተያዙት 17 የዘላቂ ልማት ግቦች ውስጥ 15 በመቶ ብቻ ለስኬት ከሚያበቃ ጎዳና ላይ ናቸው ያሉት ጉቴሬሽ የዓለም ማህበረሰብ እነኚህን ግቦች ለማሳካት ወደ አንድ መምጣት የማይችል መስሎ መታየቱ እንዳሳዘናቸው ተናግረዋል። ጉቴሬሽ አያይዘውም ማንንም ከኋላ ትተን ከመጓዝ ይልቅ እነኚህን ግቦች ጥለን ልንመጣ ከምንችልበት አደጋ ላይ ነን ያሉት፣ አሁንም እነኚህን ግቦች መታደግ የሚያስችል ዓለም አቀፍ እቅድ ያስፈልጋል ሲሉ ጉቴሬሽ አጽንኦት ሰጥተው ተናግረዋል። ጉባኤው እድገትን ለማፋጠን መንግስታት ተጨባጭ እቅዶችና ሐሳቦችን ይዘው ወደ ጠረጴዛ የሚቀርቡበት ጊዜ ነው ብለውታል። እንደ አውሮፓውያን የዘመን አቆጣጠር በ2015 የተቀመጡትና በመጪው 7 ዓመታት ውስጥ ለማሳካት የዓለሙ ድርጅት የያዛቸው እነኚህ ግቦች ለድህነትና ረሃብ ማብቂያ ማበጀት፣ በተመጣጣኝ ዋጋ የኃይል አቅርቦትን ማግኘት መቻሉን ማረጋገጥ፣ የአየር ንብረት ለውጥን በብቃት ለመዋጋት የሚያስችሉ አፋጣኝ እርምጃዎችን መውሰድና የጾታ እኩልነትን ማስፈን የሚሉት ይገኙበታል። በዛሬው የጠቅላላ ጉባኤው መክፈቻ ከዩናይትድ ስቴትሱ ፕሬዚዳንት ባይደን እና ከዩክሬኑ ፕሬዚዳንት ዘለንስኪ በተጨማሪ የብራዚሉ ፕሬዚዳንት ዳ ሲልቫ፣ የቱርኩ ፕሬዚዳንት ኤርዶጋን፣ የጃፓኑ ጠቅላይ ሚኒስትር ፉሚዮ እና የኢራን ፕሬዚዳንት ራይሲ ይናገራሉ ተብሎም ይጠበቃል። በሱዳን በተከሰተ የጤና ቀውስ በመቶዎች የሚቆጠሩ ህጻናት ህይወታቸውን ሊያጡ እንደሚችሉ ተነገረ። በከፍተኛ ተቅማጥ፣ የተመጣጠነ ምግብ እጥረትና በሌሎችም መከላከል በሚቻሉ ህመሞች ሳቢያ ግጭት ከ5 ሚሊዮን ህዝብ በላይ ባፈናቀለባት ሱዳን በየወሩ 100 የሚሆኑ ህጻናት ይሞታሉ ሲል የዓለም ጤና ድርጅት አስታውቋል። እንግዱ ወልዴ አጠር ያለ ዘገባ ይዟል።
ካለፈው ግንቦት እስከ ያዝነው መስከረም ወር ድረስ ባለው ጊዜ ውስጥ እድሜያቸው ከ5 ዓመት በታች የሆኑ 1200 ህጻናት በኩፍኝ ወረርሽኝና በተመጣጠነ ምግብ እጦት ሳቢያ ህይወታቸውን አጥተዋል። ህጻናቶቹ ነጭ አባይ ተብሎ በሚጠራው ግዛት ባለ የተፈናቃዮች መጠለያ የነበሩ ናቸው ተብሏል። እንደ ቪኦኤው አክማል ዳዊ ዘገባ ከሆነ በተቀሩትም የአገሪቱ ክፍሎች የኮሌራ፣ ደንጌ እና ወባ በሽታዎች በመከሰት ላይ ሲሆኑ በወረርሽኝ ደረጃ እንዳይከሰቱ ስጋት አለ። እድሜያቸው ከአምስት ዓመት በታች የሆኑ ሕፃናት በችግሩ ዋና ተጠቂዎች ናቸው። እነርሱም ከታማሚዎቹ 70%ና ከሟቾቹም 76% ይይዛሉ ሲል የዓለም ጤና ድርጅት ዛሬ አስታውቋል። የጤና ድርጅቱ ማስጠንቀቂያ የመጣው በገንዘብና በአቅርቦት እጥረት ምክንያት የአገሪቱ የጤና ዘርፍ ሊንኮታኮት ጫፍ ላይ በደረሰበት ወቅት ነው። ካለፈው መያዝያ ጀምሮ በመካሄድ ላይ ያለው ግጭት በአገሪቱ ያለውን የሰብአዊ ችግር አባብሶታል። የጤና ሚኒስቴሩ ግጭቱ ከጀመረ አንስቶ 1500 ሲቪሎች ሕይወታቸውን እንዳጡ ቢያሳውቅም የእርዳታ ድርጅቶች ቁጥሩ ከተጠቀሰውም ሊያሻቅብ እንደሚችል በመናገር ላይ ናቸው። ከ7.4 ሚሊዮን በላይ ሕፃናት ንጹህ የመጠጥ ውሃ አያገኙም። ቢያንስ 700,000 የሚሆኑት ደግሞ የተመጣጠነ ምግብ እጥረት አደጋ ገጥሟቸዋል ሲሉ የተመድ የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ተናግረዋል። 18 ሚሊዮን ለሚሆኑ ሱዳናውያን የሰብአዊ ድጋፍ ለማድረግ 2.57 ቢሊዮን ዶላር እርዳታ እንዲደረግ ተመድ ባለፈው ግንቦት ጥሪ አድርጎ ነበር። እስካሁን የተገኘው 778 ሚሊዮን ብቻ ነው። ዓለም ሕፃናቱን ከሞት እንዲታደግ ተመድ ጥሪ አድርጓል።
አንድ የካናዳ አንድ ከፍተኛ ህንድ ዲፕሎማት ከሀገር አባረረች። ህንድ የቀረበባትን ውንጀላ መሰረተ ቢስ ነው አለች። ህንድ የካናዳው ጠቅላይ ሚኒስትር የህንድ መንግስት ከካናዳዊው የሲክ መሪ መገደል ቁርኝት አላት ያሉትን ውንጀላ ውድቅ አደረጉ። የኒው ዴልሂ መረጃ የተሰማው ካናዳ የህንዱን ዲፕሎማት ከሀገር ካባረረች ሰዓታት በኋላ ነው። የህንድ የውጭ ጉዳይ ሚኒስትር አክሎም ካናዳ ለሲክ አክራሪዎች ላሏቸው አስተማማኝ መሸሸጊያ ሆናለች የሚለውን የኒው ዴልሂን ስጋት አስረግጧል። ጠቅላይ ሚኒስትር ጀስቲን ትሩዶ ከህንድ መንግስት ጋር ቁርኝት ያለው ስለመሆኑ ተአማኒነት ያለው ማስረጃ አለ ብለዋል። ትሩዶ ለሀገሪቱ ፓርላማ በሰጡት ገለጣ የካናዳ የደህንነት ተቋማት የሲክ ማህበረሰብ መሪ የነበሩትን ሃርዲፕ ሲንግ ኒጃር ባለፈው ሰኔ 11 2015 ዓ.ም ብሪቲሽ ኮሎምቢያ ክፍለ ግዛት ሰሪ ከተማ ውስጥ ከሚገኘው የማህበረሰቡ የባህል ማዕከል ደጃፍ ላይ በተተኮሰባቸው ጥይት ተመተው የተገደሉበትን ወንጀል ጉዳይ መመርመራቸውን አስረድተዋል። ትሩዶ አያይዘውም ባለፈው ሳምንት ከተካሄደው የ20ዎቹ የዓለም ቱጃር አገራት G20 ጉባኤ ትይዩ ከህንዱ ጠቅላይ ሚኒስትር ናንድራ ሞዲ ጋር ስለ ግድያ ወንጀሉ ጉዳይ አንስተው መነጋገራቸውንና እንዲህ ባለው ጉዳይ የህንድ መንግስት ተሳትፎ ተቀባይነት እንደሌለው ለሞዲ መንገራቸውን ለፓርላማው አስረድተዋል። በተጨማሪም ህንድ በምርመራ ሂደቱ እንድትተባበር መጠየቃቸውን አመልክተዋል። የካናዳዋ የውጭ ጉዳይ ሚኒስትር ሜላኒ ጆሊ በበኩላቸው ካናዳ የነበሩት የህንድ ደህንነት ጉዳዮች ኃላፊ በዚሁ ሳቢያ ከሀገር መባረራቸውን ተናግረዋል። ጆሊ አክለውም ይህ ትክክል ሆኖ ከተገኘም ሉዓላዊነታችን እና አገራት እርስ በርስ የሚግባቡባቸውን መሰረታዊ ደንቦች በእጅጉ የጣሰ ምግባር ነው ብለውታል። የዲፕሎማቱ ከሀገር መባረር ዜና የተሰማው በካናዳና በህንድ መካከል ያለው ግንኙነት ውጥረት ውስጥ በገባበትና በሁለቱ ሀገሮች መካከል የሚደረጉ የንግድ ድርድሮች መስተጓጎላቸው እንዲሁም ካናዳ ወደ ህንድ ለመላክ አቅዳ የነበረው የንግድ ተልዕኮ መሰረዙ ከታወቀ በኋላ ነው። በጉዳዩ ላይ ተጨማሪ አስተያየት ለማግኘት ኦታዋ ለሚገኘው የህንድ ኤምባሲ ላቀረበው ጥያቄ ለጊዜው ምላሽ አለማግኘቱን የአሶሺየትድ ፕሬስ ዘገባ አክሎ አመልክቷል። ሟቹ ኒጀር ካሊስታን በመባል የሚታወቅ ከህንድ ነጻ ግዛት ለመመስረት የተያዘ አቋም ጠንካራ አቋም ደጋፊ እንደነበሩም ይታወቃል። የሲክ ማህበረሰብ አባላት በአብዛኛው በሰሜናዊ ህንዷ ፑንጃብ ግዛት ውስጥ የሚገኝ ሲሆን ሲንኪዝም በአንጻሩ 21 ሚሊዮን ተከታዮች ያሉት በህንድ በትልቅነቱ አራተኛው ሃይማኖት ነው። በመጨረሻም አንድ የሞስኮ ችሎት በእስር ላይ የሚገኘውን አሜሪካዊ ጋዜጠኛ ይግባኝ አልሰማም አለ። የሞስኮ ፍርድ ቤት በዛሬው ዕለት የዎል ስትሪት ጆርናል ጋዜጣ ዘጋቢ ኢቫን ጌሪሽኮቪች ከፍርድ ሂደቱ አስቀድሞ ለሶስት ወራት የተራዘመውን እስር በመቃወም ያቀረበውን ይግባኝ አልሰማም ብሏል። የዛሬው የችሎት ውሳኔ ባለፈው የግንቦት ወር ለመጀመሪያ ጊዜ የተደረገውን ጨምሮ በተከሰሰበት ወንጀል ከመፈረዱ አስቀድሞ እስሩ ሁለት ጊዜ ለተራዘመው ጌሪሽኮቪች ለራሱን ለመከላከል በያዘው ጥረት የቅርብ ጊዜው ፈተና ሆኖ ታይቷል። የቅድመ ፍርድ ስርዓቱ በግንቦት መገባደጃ ያበቃል ቢባልም መጀመሪያ እስከያዝነው የነሐሴ ወር ከዚያም ዳግም እስከ መጪው ህዳር ወር ድረስ ተራዝሟል። በስለላ ድርጊት ወንጀሎ ካለፈው መጋቢት ወር አንስቶ እስር ላይ የሚገኘው ገሪሽኮቪች የሚሰራበት ጋዜጣ ዎል ስትሪት ጆርናልም ሆነ የዩናይትድ ስቴትስ መንግስት በግፍ የታሰረው ሲሉ የቀረበበትን ውንጀላ አጥብቀው ያስተባብላሉ። ፍርድ የሚሰጥበት ቀንም አልተወሰነም ሲል የድንበር የለሹ የሐኪሞች ማህበር በበኩሉ የዩናይትድ ስቴትስ ቅርንጫፉ አስታውቋል። አድማጮቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ለዜናዎቹ አላ ከበደን አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት መስከረም 8 2016 ዓ.ም ተመረጥ መሰናዷችን ይቀጥላል። ኤደን ገረመው መሰናዶውን እየመራው፣ ብርሃን ኃይሉ በስርጭቱ፣ ጽዮን ግርማ በአርትዖቱ፣ ብርሃን እንዲሁም ደግሞ ሲሳይ አሸናፊና ግርማ ደገፋ በድምጽና ምስል ቅንብሩ፣ አባዮ ገበያ በዌብና ማህበራዊ ድረገጽ ፕሮዲሰርነት አብረናችሁ የምናመሽ ይሆናል። እናንተም አብራችሁን ታምሹ ዘንድ በአክብሮት እየጋበዝን ለምሽት ወዲያስ ነው አብይ ርዕስ እንሻገራለን። በአማራ ክልል በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አውራ ጎዳና ወይም ደግሞ ቆርኬ ከተማ ላይ የኦሮሚያ ክልል የጸጥታ ኃይሎች ፈጽመውታል ባሉት ጥቃት ሰላማዊ ዜጎች እንደተገደሉና ከቀያቸው እንደተፈናቀሉ የአካባቢው ባለስልጣናትና ተጎጂዎች አስታወቁ። በኦሮሚያ ልዩ ኃይል እንደተፈጸመ በገለጹት ጥቃት የመንደሩ ነዋሪዎች ንብረት እንደተዘረፈና እንደወደመ በህይወት የተረፉትም እንደተፈናቀሉ ነዋሪዎቹ ለአሜሪካ ድምጽ ገልጸዋል። ተፈጽሟል በተባለው ጥቃትና በተከተለው ችግር ላይ ኮሮሚያ ክልላዊ መንግስት ቃል አቀባይ ከምስራቅ ሸዋ ዞን ኮሙኒኬሽን ጽህፈት ቤት እንዲሁም ከፈንታሌ ወረዳ አስተዳዳሪ የበኩላቸውን ምልከታና ምላሽ ለማግኘት ያደረግነው ጥረት ተደጋጋሚ ጥረት አልተሳካም። በአማራ ክልል በኩል በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ የመስኖና የአርብቶ አደር አካባቢ ልማት ጽህፈት ቤት ኃላፊ አቶ ሲራጅ አሊዬ አደም ችግሩ የተከሰተው ከትላንት በስቲያ እሁድ የኦሮሚያ ልዩ ኃይል አባላት በከተማው ላይ ጥቃት መፈጸማቸውን ተከትሎ ነው ብለዋል። መለስካቸው አምሃ ዝርዝር አለው።
አንድ ስማቸውን ሊገልጹ ያልፈለጉ የአካባቢው ነዋሪ ከአዲስ አበባ ጅቡቲ በሚወስደው መንገድ ላይ በወለንጭትና በመታሃራ ከተማ መካከል በምትገኘው አውራ ጎዳና ወይንም ቆርኪ ተብላ በምታወቀው የመንገድ ዳር መንደር የኦሮሚያ ልዩ ኃይል በነዋሪዎች ላይ ጥቃት መሰንዘሩን ይናገራሉ። ቪኦኤ ያናገራቸው ሌሎችም የመንደሯ ነዋሪዎች ተመሳሳይ መረጃ ይሰጣሉ። አቶ ሲራጅ አሊይ አደም ደግሞ የምንጃር ሸንኮራ ወረዳ የመስኖና ቆላማ አካባቢዎች ልማት ጽህፈት ቤት ኃላፊ ናቸው። የአካባቢው ጸጥታ መደፍረስ የጀመረው ከሶስት ቀናት በፊት በመንደሩ አካባቢ ሰፍሮ የነበረው የሀገር መከላከያ ሰራዊት ባልታወቀ ምክንያት ስፍራውን ለቆ በመሄዱ ነው ይሉና ተፈጽሟል ያሉትን ይናገራሉ።
ለሚመለከተው አካል ሁሉ እስከ ዞኖች ለክልል ጭምር አደረስን። የኦሮሚያ ልዩ ኃይል በአማራ ድንበር ላይ ቦታ ላይ መጥቶ ድንበር ብቻ አይደለም እዛው ቄው ላይ ገብቶ እንደዚህ አይነት ጥበቃዎችና ምሽት ቁፈራዎች እያካሄድ ነው ብለን ነገርን። የኃይል ማለት ስላጋጠመ አካባቢ ሊጠብቅ እንደዚህ በሚል ምላሽ ሰጡ። እሲሁም ብለን ዝም ከዛ ቀጠለና ፌዴራሉ ሙሉ ለሙሉ ማቴሪያሉን ይዞ ወጣ።
ፌዴራል መከላከያ ማለት ሆኖ
ፌዴራል ደግሞ ሌላም ፌዴራል አስፋልት ደህንነቱን የሚጠብቅ ፌዴራል ኃይል ነበረ ከተማዋ ላይ
የፌዴራል ፖሊስ ማለት ሆኖ
ፌዴራል ፖሊስ ሙሉ ለሙሉ ኃይሉን ይዞ ወጣ። ይሄ በወጣ በስድስት ሰዓት ተኩል አካባቢ ላይ የእሱ መራቅና አጠቃላይ ምንም አይነት የመንግስት ኃይል አለመኖሩ ናቸው። የኦሮሚያ አድማ በታኝ ከተማዋን በአጭር ሰዓት በጦርነቱ ተቆጣጠረ ማለት ነው።
ከአውራ ጎዳና ወይንም ቆርኪ መንደር በኦሮሚያ ልዩ ኃይል ላይ የተሰነዘረ ጥቃት እንዳልነበረ የሚናገሩት አቶ ሲራጅ እንዲህ ይላሉ።
በአማራ ክልል ምንም አይነት ጦርነት የለም። ጨዋርና አጠቃላይ አውራ ጎዳና አስፋልት መስመር አማራ መያዝ የለበትም የሚል ሰፊ አመለካከትና በተለያየ ሚዲያ ተሰራጭ የነበረ ያንን ነው መተግበር የጀመሩት። አሁን ላይ
በአሁኑ ጊዜ ሁኔታው ምን ይመስላል? እርስዎ እንግዲህ እዛው ነው ያሉት።
ሰዓት ያለው ሁኔታ አሮጊትና ሽማግሌ ያልወጣ በአጠቃላይ ከአስር በላይ አስክሬን ያልተቀበረ በመንደር ውስጥ እየሸተተ ያለ አለ። አሁን ላይ ደግሞ ቤት እያፈረሱ እየወሰዱ ነው ያሉ።
የጥቃቱ ሰለባ መሆናቸውን በስልክ የገለጹልን ወይዘሮ ጃውያ ሳሊም በእርሳቸውና በሌሎች ላይ ደርሰዋል ያሉትን ለአሜሪካ ድምፅ ገልጸዋል።
አውራ ጎዳና ነበር የምንኖረው። የአምስት ልጆች እናት ነኝ። አራባት እያሳደግን መጥተው የመንግስት አካል የኦሮሚያ ልዩ ኃይልና ፌደራል መከላከያ ነው የደበደበው።
መቼ ነው የሆነ?
ከትላንት ወዲያ።
ስንት ሰዓት ላይ ነው?
እሁድ ቀን ነው፣ አምስት ሰዓት ይሆናል።
በምን ምክንያት ነው እንደዚህ ያለ ጉዳት የደረሰባችሁ?
መጀመሪያ ልዩ ኃይሎቹ መጡ። የሀገራችን ነው አሉ። የእኛም ሰው የምንኖርበት ነው፣ እዛው ነው ልጅ እየወለድን ያሳደግ ነው፣ እዛ የኖሩን ሰዎች ናቸው። መጡ ልዩ ኃይሎቹ ሀገራችን ነው አሉ፣ ተኩስ አነሱ።
የደረሰበት ጉዳት ምንድን ነው እስቲ ንገሩኝ በዝርዝር።
ጉዳት ንብረታችን አንድ የለም። የለበስነው ልብስ ያው አንድ ሺ አንድ ቦታ ለልጆች የምቀይረው የለ፣ እኔ የምቀይረው የለኝም። አንድ ንብረት የሚባል የለም። በሞላ ዘርፈውታል። አብረው ምንም ነገር የንብረት ዘር የምንጎርስበት አንድ ብር እንኳን ለዕለት ለዳቦ ለልጆቻችን መግቢያ የለም። ይኸው እናቶቻችንም ያው አሮጊት እናት አለኝ። ይኸው እሷ እንኳን ቁጭ ብላለች፣ ቡና የምንቀምጠው አጥተን ነው። ሜዳ ላይ ነው።
የት ነው አሁን ያላችሁት? ከከተማው
ከከተማው ወተን እኛ ሜዳ ላይ ነን። እዚህ ፍላማንባና ሌት የሚባል መካከል ላይ ሜዳ ላይ ነው ያለን።
ፌሩዛ እባላለሁ ያሉኝ ሌላዋ ጥቃቱ የተፈጸመባቸው ሴት አለኝ የሚሉትን ሁሉ እንዳጡና አንድ ጎረቤታቸው እንደሞቱባቸው ለቪኦኤ ተናግረዋል። ወይዘሮ ጆያም ሆኑ ሌሎች ተፈናቃዮች እስከ ዛሬ ድረስ ምንም አይነት እርዳታ ከየትኛውም አካል እንዳልደረሳቸው ይናገራሉ። ስለ መንደሯ ተጨማሪ መረጃ የሰጡኝ ግን ስማቸው እንዳይገለጽ ያስጠነቀቁት የአካባቢው ነዋሪ ደግሞ ይህን ብለዋል።
አካባቢው እንዳለ አውራ ጎዳናን ለቀው ወደ መልካጅሎ ወደ ጮባ ወደሚባሉ መንደሮች ተሰድደው ሄደዋል። ተሰደዱ ከሄዱ በኋላ አሁን ዛሬ በነጋታው መከላከያ ማስነስቻለሁ፣ ኦሮሚያ ልዩ ኃይልን ማስወጥቻለሁ ባለበት ዛሬ ደግሞ የሚሰማው ነገር ከተማዋ ላይ ያለውትን እነዚህ ንብረታቸው እንዳለ እየተዘረፈ እየተጫነ እየተቃጠለ ያለበት ሁኔታ ነው ያለው። ባይ ዘ ወይ ከተማዋ በቃ አውራ ጎዳና የምትባል መንደር ፈርሳለች፣ ወድማለች። ታፔላም አንስተዋል። የአማራ ክልል በአማራ ክልል ምንጃር ሸንኮራ ወረዳ ከአውራ ጎዳና እንትን የሚለውንም ነቅለውታል።
ሌላው ተፈናቃይ አቶ በድሩ ኢብራሂም ደርሷል ባሉት ጥቃት ጉዳት እንደደረሰባቸው ያስረዳሉ።
በቃ ያው ልዩ ኃይል ነው ጥቃት ያደረሰው። ኦሮሚያ ፌዴራል ከአምስት ከስድስት ዓመት በላይ የተቀመጠ ነው እዛው ነዋሪ። አሁን ወጣ የሚለው ፌዴራል ማለት ነው። እሱ በቃ የወጣ ጊዜ ወደዛ በቃ ጦርነት ተኩሱ እነኛ መጥተው ጀመሩ። መጀመሪያ ጫታ ይል አምስት ጫትም ወደ መልካጅ ነው የሚሄድ ነበረ። እሱ የማገድ የምናምን ስራ ሰሩ። ከዚህ መካከል በቃ ተኩሱ ተነሳ። የእኛም በቃ ሌላው ሚሄድ ሲያቅ የተወሰነ አቅም ያለው እየወጣ ነበር ያለው አዛውንት ምናምን። አሁን ማአት እንደዚህ ቀሯሉ። እዛውም ያው ተባራሪ የመጥተዋለ ማንም አልተዘጋጀበትም። ያው ባልተዘጋጀበት ሁሉም ለቀን ነው በቃ እንደዚሁ አምልጠን የወጣም።
አሁን የት ነው የምትገኙት እናንተ?
እኔ አሁን አዋሽ ወጥቼ ነው።
ምን ጉዳት ደርሰብዎታል እርስዎ በግሎ?
ኧረ ምንም ያልደረሰ ነገር የለም። ቤቱ እንዳለ እየፈረሰ ንብረት የተባለ እንዳለ ወስዶብናል። እህልም ነበረ ፈላቴ ምን በቃ ምንም እሱ ማንም መንገደኛ እያነሳው እየለቀያልን ነው ያለውም። እኛም በቃ በወቱ ለነፍሳችን ነው የወጣ ነው። ለልጆች እንኳን ድርስ ይዞ የወጣ የለም። አደጋው ከፍተኛ ነው።
ደረሰ በተባለው ጥቃት ላይ የበኩላቸውን አስተያየት እንዲሰጡን በተለያየ ደረጃ የሚገኙ የኦሮሚያ ክልል የመንግስት ስራ ኃላፊዎችን ለማነጋገር ያደረግነው ጥረት አልተሳካልንም። ከተጠቂዎች ከተገኘው የመጀመሪያ መረጃ በስተቀር በጥቃቱ በሰው ሕይወትና በንብረት ላይ ስለደረሰው ጉዳት እስካሁን በውል የታወቀ ዝርዝር የለም። የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ በስፍራው ስለተፈጸመው የጥቃት ጥቆማ ለኮሚሽኑ እንደደረሰውና ምርመራ እንደሚያደርግ ጠቅሰው ለጊዜው ስለ ጉዳዩ የሚሉት ዝርዝር ነገር እንደሌለ ለቪኦኤ ገልጸዋል። በኦሮሚያ ክልል የምስራቅ ሸዋ ዞን በኩል ቆርኬ ተብላ በምትታወቀው በዚች ከተማና አካባቢው ካለው የጸጥታ ሁኔታ ጋር በተያያዘ የአማራና የኦሮሚያ ክልል አስተዳደሮች ውዝግብ ውስጥ መግባታቸውን ከዚህ ቀደም መዘገባችን ይታወሳል። ካነጋገርናቸው ውስጥ የበዙት ነዋሪዎች ጥቃቱ የተፈጸመው የኦሮሚያ ክልል ልዩ ኃይል አባላት ባሏቸው የመንግሥት ታጣቂዎች ሲሆን የኦሮሚያ ክልላዊ መንግሥት እንደዚሁም የኢትዮጵያ ፌዴራል መንግሥት በተለያዩ ጊዜያት በሰጧቸው መግለጫዎች የኦሮሚያ ልዩ ኃይል መፍረሱንና አባላቱም ወደ ሌሎች የጸጥታ መዋቅሮች መግባታቸውን ገልጸዋል። በነዋሪዎቹ የተገለጹትን ታጣቂዎች ማንነት በተመለከተ ከሌላ ሦስተኛ ወገን ማረጋገጥ አልተቻለም። በሌላ በኩል ከኦሮሚያ ክልል መንግሥት ቃል አቀባይ፣ ከኦሮሚያ ክልል ጸጥታ ቢሮ፣ ከምስራቅ ሸዋ ዞን ኮሚኒኬሽን ጽሕፈት ቤት እንደዚሁም ከፈንታሌ ወረዳ አስተዳዳሪ ምላሽ ለማግኘት በእጅ ስልካቸው ላይ ጭምር በመደወል ያደረግነው ጥረት አልተሳካም። በተጨማሪም የመከላከያ ሚኒስቴር ቃል አቀባይ እጅ ስልክ ላይ ደውለን ምላሽ ለማግኘት ያደረግነው ጥረት አልተሳካም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ስትከታተሉ የቆያችሁት የማክሰኞ ምሽት የአብይ ርዕስ ዘገባችን ነበር። የትንሳኤ መጽሔት ይቀጥላል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ባለፈው ሳምንት አርብ በታጣቂዎች በተፈጸመ በተባለ ጥቃት 5 ሰዎች እንደተገደሉና የመቅሰል አደጋ የደረሰባቸው ተጎጂዎችም እንዳሉ የወረዳው ባለስልጣናት ተናገሩ። ከተጎጂዎቹ አንዱ እንደሆኑና በታጣቂዎች በተተኮሰ ጥይት እጃቸውን እንደተመቱ ለአሜሪካ ድምጽ የገለጹት የወረዳው ነዋሪ ጥቃቱ ከነቀምት በአንገርጉቴ በኩል ወደ ጊዳ አያና ከተማ እያመሩ በነበሩ መንገደኞች ላይ ልዩ ስሙ ድችኦ በሚባል ቦታ እንደተፈጸመና 5 ሰዎች እንደተገደሉም አስረድተዋል። በግዳ አያና ወረዳ ሆስፒታልን በጥቃት የተጎዱ የ5 ሰዎች አስክሬንና ሌሎች 5 ተጎጂዎች ከአካባቢው ወደ ሆስፒታሉ እንደመጡም ታውቋል። ገልሞ ዳዊት ተጨማሪ ያለው።
በኦሮሚያ ክልል ምስራቅ ወለጋ ዞን ካንገርጉቴ ወረዳ ወደ ግዳ አያና ወረዳ በህዝብ መጓጓዣ ያቀኑ በነበሩ ሰዎች ላይ ታጣቂዎች ከፈቱት በተባለ ተኩስ ጉዳት መድረሱን የገለጹት የጥቃቱ ሰለባ መሆናቸውን የተናገሩ ተጓዦችና የአካባቢው አስተዳደር ናቸው። ስማቸው እንዳይጠቀስ የጠየቁ ግለሰብ ከቀናት በፊት በታጣቂዎች ተገደለን ግለሰብ ለክሶ ለመድረስ ከነቀምት ተነስተው ወደ ግዳ አያና በማምራት ላይ ያሉ መስከረም 5 2016 ዓመተ ምህረት ጥቃቱ እንደደረሰባቸው ይናገራሉ። መንገዳቸው ላይ የመከላከያ ሰራዊት አባላትን አግኝቶ እንደነበረ እንዲያልፉም እንደተነገራቸው ይናገራሉ።
መከላከያ እንደሌት ይወጀሲቱ አከሰከሲን ተብለሰገሽ
ወንዱ ላይ ለነበሩ የመከላከያ ሰራዊት አባላት ዘመዳችን ጊዳያና ላይ ተገለውብን ለክሶ ይሄደን እንደሆነና አጅበው እንዲሸኙን ብንጠይቅ ማታ አካባቢውን ቃኝተናል ሂዱ አሉን። መንገዳችንን ቀጠልንና አንድ ወዲና አለፈን። ዲቾ ማዞሪያ አካባቢ ስንደርስ 3 ሰዎች መሳሪያ ደቀኑብንና ተሽከርካሪያችንን አስቆሙ። ሹፌሩም ፈርቶ አቆመና አስወረዱን። ያላችሁን ሁሉ አምጡ ብለው ገንዘብና የእጅ ስልኮቻችንን ሁሉ ሰጠን። በዚህ ማልፊቱን በሽርጥ የሸፈነው አንዱ ታጣቂ ሹፌሩን በጥይት መታው። ሌላውም በላያችን ላይ የጥይት ናዳ ዘነበብን። 2 ተመላልሶ ነው የተኮሰብን። ይህ ሁሉ እንግዲህ ንብረታችንን ካስረከብናቸው በኋላ ነው። በአጠቃላይ 17 ተሳፋሪዎች ነበረን። እኔም ብዙ ደም ፈሶኛል፣ ቢሆንም ፈጣሪ አትርፎኛል። ይዞን የመጣው ልጅ በመሃል ዘለለና ከባሌስትራ ጀርባ ተደበቀ። ታጣቂዎቹ ከዘረፉንና ከተኮሱብን በኋላ ወደ ጫካው ነው የተመለሱት።
በጥቃቱ 5 ሰዎች ጉዳት እንደደረሰባቸው እኚው ተጎጂ ይናገራሉ።
በዚህ ጥቃት 5 ሰው ወዲያው ሞቷል። ከነርሱም 3ቱ የአንድ ቤተሰብ አባላት ናቸው። አንዱ የ6 ልጆች አባት፣ ሌላውም የ7 ልጆች አባት ነበሩ። ከሟቾቹ አንዱ አሚን ኑሩ ይባላል። አህመድ ባቡ ሀጂ ማሙድ ደግሞ አሽከርካሪው ነው። ቢላድን ኢብን ኑሩ የሚባልም የ20 አመቱ ገደማ ወጣት ነበር። ከተረፉት ተሳፋሪዎች 2ቱ አጠገቤ ናቸው። የምናገግም አይመስለንም። እኔ የተመታሁት ቀኝ እጄን ነው። የተተኮሰብኝ ጥይት ደረቴን መትቶ ቀኝ እጄን በስቶ ነው ያለፈው።
አሁን በህክምና እየተረዱ እንደሆነ የገለጹት ተጎጂው ከታጣቂዎቹ አምልጦ በመኪናው ባለስትራ ስር ተደብቆ የነበረ ሰው ወደ ግዳያና ሆስፒታል እንዳመጣቸው ተናግረዋል። የተባለውን ግለሰብ በስልክ ያነጋገር ነው ሲሆን 3 ሲቪል ለበሱና ፊታቸውን የሸፈኑ ታጣቂዎች ጥቃቱን እንዳደረሱባቸው አስረድተዋል።
ታሚቶ ይገሱኔ ማንስቻልስኔ ጣባኔ
ሲያስቆሙን ይዘርፉናል እንጂ እንዴ ከፋ ጥቃት ያደርሱብናል ብለን አልጠበቅንም ነበር። የእጅ ስልካችንንና ያዝነውን ገንዘብ ከሰጠናቸው በኋላ ከኛ ጋር የነበሩትን ሴቶችንና ህጻናትን እንደሄዱ አደረጉ። ወዲያው ከታጣቂዎቹ ፊቱን በሽርጥ የሸፈነው ሹፌሩን ገንዘብ ጠየቀውና ይሄው እየሰጠው ነው ያለው ተኮሰበት። እርሱ ተመቶ ሲወድቅ ወደኛ ዞረው ተኩስ ከፈቱ። እኔም ከቦታው ብዙም ሳልርቅ ከመኪናው በጀርባው በኩል ዞሬ ከባሊስትራው በኋላ ተደበቁ። ታጣቂዎቹ አከታትለው የተኮሱብን ቆዩና በመጡበት ወደ ወንዝ ተመለሱ። እኔ መኪናውን አስነስቼ ተጎዱትን ከሴቶችና ህጻናት ጋር ይዤ ወደ ከተማ መጣሁ።
ታጣቂዎቹ በአማርኛ ቋንቋ ሲነጋገሩ እንደነበረ የጠቀሱት ተጎጂዎችና አስተያየት ሰጪዎቹ ለጥቃቱ በአካባቢው እንቅስቃሴ አሉ ያሏቸው የፋኖ ታጣቂዎችን ተጠያቂ ያደርጋሉ። የግዳያና ወረዳ መንግስት ኮሙኒኬሽን ጽህፈት ቤት ኃላፊ አቶ ዋጋሪ ጉደያ ቃቱ መፈጸሙን ገልጸዋል።
ከአንገርጉቴ
ወደ ግዳያና ሲሄድ በነበረ የህዝብ ማጓጓዣ ላይ በጽንፈኛ ኃይሎች ጥቃት ተከፍቶ የአምስት ሰዎች ህይወት ሲያልፍ ሌሎች አምስት ሰዎች ደግሞ ቆስለዋል። ይህ ክስተት በጽንፈኛ የአማራ ኃይሎች ነው የተፈጸመው።
በግዳያና ወረዳ አንድ ወደዲች ተወልደው ያደጉት አቶ አላመረው አከለ ግን የታጣቂዎቹን ድርጊት በፋኖዎች ወይም በአማራ ታጣቂዎች ላይ ማሳበቡ ተገቢ አይደለም ይላሉ።
ፋኖ የሚለው አልኩ ከእውነት የራቀ ነው። ሌቦች አሉ ስራያ ብለው በሀብታም ቁጭ ብለው መብላት የለመዱ ሀብታ ሌቦች በትክክል ስራው ፈጥመውታል። እኔን አሁን ልታገኘኝ ላታገኘኝ ትችላለህ። አሁን እኔ እርሻ ቦታ ሁኜ ነው አሁንም ማናግርህ። በትክክለኛ ፋኖ የሚለው የለም። በትክክል አማራ ስም የሚነግዱ ሌቦች ናቸው እንጂ ፋኖ የሚባል እኛ አርሶ አደር ነን። ባዶ ሌሊት ውስጥ ፋኖ የሚባል የለም በጭራሽ። እዚህ ያለው መከላከያ ነው። እዚህ ያለው አርሶ አደር ነው።
ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁ በወረዳው የግዳያና ሆስፒታል የሕክምና ባለሙያ የተጎዱ ሰዎች ወደ ሆስፒታላቸው መምጣታቸውን አረጋግጠዋል።
አምስት ሰዎች ደማቸው ክፉኛ በመፍሰሱ በድንገተኛ ክፍል እየታከሙ ናቸው። የሌሎች የአምስት ሰዎች አስክሬን ወደ ሆስፒታላችን ደርሷል።
በሌላ በኩል በግዳያና ተፈጽመዋል የተባለውን ግድያ በተመለከተ ተቃዋሚው የኦሮሞ ነጻነት ግንባር ኦነግ መግለጫ አውጥተዋል። የህዝብ ግንኙነት ባልደረባ አቶ ለሚገመቹ የድርጊቱ ፈጻሚዎች በመንግስት መዋቅር ስር ያሉ ሰዎች ናቸው ሲሉ ክስ አሰምተዋል።
ቃማ ከሚራወተ መከንጀዶፍ ከሰቱ ጋፈሰነ በከሰነ ካንቱራን
በየትኛው አካል ተፈጸመ የሚለውን በተመለከተ በአካባቢው በነበሩ ሰዎች እንደተነገረን ያው የጸጥታ ኃይል የደንብ ልብስ የለበሱ ናቸው። አማርኛ ተናጋሪ ሰዎች አደረሱ ቢባልም ሁሉም የአማራ ታጣቂ ላይሆን ይችላል። ምክንያቱም ከጥቃት አድራሾቹ የፌደራል ፖሊስ ደንብ ልብስ የለበሱ አሉ እየተባለ ስለሆነ ማለት ነው። ይህ ደግሞ ሴራው የመንግስት ጓዳ ውስጥ መሆኑን ያሳያል ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን በምስራቅ ወለጋ ዞን ግዳያና ወረዳ ልዩ ስሙ ዲቾ በሚባል ቦታ ተፈጸመ የተባለው እንግዲያ እያጣራ እንደሆነ ተቆሟል። የኮሚሽኑ የጅማ ቢሮ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ ከቅርብ ጊዜ ወዲህ ታጣቂዎች በኦሮሚያና አማራ አዋሳኝ አካባቢዎች እያደረሰ እንደሆነ የተገለጸውን ጥቃት በተመለከተ ማስረጃን በማሰባሰብ ላይ እንደሆኑ ነው ያስረዱት። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
በጋምቤላ ክልል የባሮ ወንዝ ሞልቶ ባስከተለው ጎርፍ በጋምቤላ ከተማና በዘጠኝ ወረዳዎች በርካታ ሰዎችን እንዳፈናቀለ የክልሉ መንግስት አስታወቀ። በጋምቤላ ከተማ ጤና ጽህፈት ቤት ኃላፊና የከንቲባው ተወካይ አቶ ሳይመን ቲያቺ ባለፉት 4 ቀናት ውስጥ 6000 የሚደርሱ ሰዎች ተፈናቅለው በትምህርት ቤቶችና በደረቃማ አካባቢዎች ላይ እንደሚገኙ ለአሜሪካ ድምጽ አስታውቀዋል። በተመሳሳይ በኦሮሚያ ክልል አንዳንድ አካባቢዎች የክረምቱ ዝናብ የሚያስከትለው ጎርፍ ከ270000 በላይ ሰዎች ላይ ጉዳት ሊያስከትል እንደሚችል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ UN OCHA ባለፈው ሳምንት ውስጥ አመልክቷል። በዚህ ጉዳይ ላይ ናኮር መልካ ተጨማሪ ዘገባ አለው።
በጋምቤላ ክልል የባሮ ወንዝ ሞልቶ ባለፉት 4 ቀናት ባስከተለው ጎርፍ 4 ቀበሌዎች ውስጥ የሚኖሩ 6000 የሚደርሱ ሰዎች እንደተፈናቀሉ የጋምቤላ ከተማ ጤና ጽህፈት ቤት ኃላፊና የከንቲባው ተወካይ አቶ ሳይመን ቲያቺ ለአሜሪካ ድምጽ ተናግረዋል።
በአመላክ ምክንያት ውሃውን ወደ ከተማ የገባ ነው ያለው። ወደ 4 የሚሆን ቀበሌዎች ከ03 በስተቀር አሁን ብዙ ሰው ተፈናቅሏል። ቢያንስ እስከ 6000 ደርሷል። የተፈናቀለው አንዳንድ ህዝብ ወደ ባሮ ዳር አካባቢ ነው መኖሪያቸው። እና ይህ ችግሩ ካጋጠሙ በኋላ ወደ ውሃ የሌለው ቦታ እንዲሄዱ እንዲሸሹ ተደርገናል። በትምህርት ቤቶች እንዲገቡ
አቶ ጋትሎ አክሙን የተባሉ የጋምቤላ ነዋሪ ተፈናቃዮቹ በአስቸጋሪ ሁኔታ ውስጥ እንደሚገኙ ጠቅሰው አፋጣኝ ድጋፍ እንዲደረግላቸውም ጥሪ አቅርበዋል።
በጋምቤላ ከተማ አጠቃላይ በአራት ቀበሌ ላይ ነው ጎርፍ የገባ። በ01፣ በ02፣ በ04 እና በ05 አካባቢ ነው ጎርፍ የገባ። በጣም የተፈናቀሉት ያለበት ቦታ 0ና 02 በጣም ተፈናቅሏል። በተለይ በ4 ኪሎ አካባቢ የምትባል በ02 ቀበሌ ላይ በጣም ማህበረሰቡን መንገድ ዳር መተገንጫ ያሉ በየትምህርት ቤቶችም ተሰልሏል። እዛው አካባቢ ላይ ነው ያለው። ድጋፉን እስካሁን ከመንግስት ምላሽ ዛሬ እየጠባቅንናው።
የጋምቤላ ከንቲባ ተወካይ አቶ ሳይመን በደረሰው የጎርፍ አደጋ ንብረት እንደወደመና በእንስሳት ላይም ጉዳት እንደደረሰ ገልጸው እስካሁን በጎርፉ የሰው ህይወት አለማለፉን ተናግረዋል።
ክልሉ አደጋ መከላከል ደግሞ እነሱ ባለሙያዎች ከኛ ጋር ስራ እየሰሩ ነው። ስራ ላይ ናቸው። ጊዜ እርዳታ ለመስጠት ጉዳይ የሚመለከተው ተቋማት ኢንፎርም አድርገን በተለይ መንግስት ያልሆኑ ተቋማት ወደዚህ ስራ እንዲገቡ ጥሪ ያደረግን ነው እና ተወሰነ ቀናት በኋላ ምናልባት የሆነ እርዳታ ሊመጣ ይችላል እና በጤና በኩል የሌላ በሽታ ተጋላጅ እንዳይሆን አጎበር እንዴት እንደሚገኝ፣ አንዳንድ መድኃኒት እንዴት እንደሚገኝ ኮሚኒኬሽን አድርገን ነው ከክልሉ ጤና ጥበቃ ቢሮ ጋር።
በጋምቤላ ከተማ የተከሰተው ጎርፍ በዚህ መጠን ህብረተሰቡን ያፈናቀለው ከ15 ዓመት በፊት በ2000 ዓመተ ምህረት እንደነበረ ያስታወሱት የከተማው ነዋሪ አቶ ጋትሏክ የባሮ ወንዝ በሞላ ቁጥር ዳግም ህብረተሰቡን እንዳያፈናቅል የመንግስትን ትኩረት እንደሚሻ አመልክተዋል።
በጎርፍ ምክንያት ህይወቱን ያረፈ ሰው የለም፣ ግን በዚህ ንብረት ላይ ጉዳት አደርሷል። መንገዶችም ዘጋግቷል። አሁን እስከ ወረዳዎችም እየጨመረ ከሄደ በጣም የሚያስከፋ ጉዳትም ለወረዳዎችም ግንኙነትም ይቋረጣል የሚል ግምት አለኝ። መንግስት ራሱ ባሮ ዳር ያለው አካባቢዎችም ተገድፎ ውሃ ቢወጣም ራሱ ማህበረሰቡ ጋር እንዳይደርስ መፍትሄ መበጀት የሚችለው መንግስት ነው።
በተመሳሳይ የክልሉ ርዕሰ መስተዳድር ተወካይና የሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ኡሙድ ኡሙድ እንዳሉት የሚበዛው የክልሉ ህዝብ ወንዞችን እየተከተለ የሰፈረ ነው። በመሆኑም የባሮ፣ የአልዌሮ፣ የጊሎና የአኮቦ ወንዞች ሞልተው በመፍሰስ በዘጠኝ ወረዳዎች ውስጥ በሚገኙ ነዋሪዎች ላይ ጉዳት ማድረሳቸውን እንደገለጹ ከክልሉ ኮሚኒኬሽን ጽህፈት ቤት የማህበራዊ ትስስር ገጽ ለማወቅ ተችሏል። በጎርፉ ከተጥለቀለቁት 9 ወረዳዎች 5ቱ በኑዌር ዞን የሚገኙ ሲሆኑ ኢታንግሊ ወረዳ፣ ጋምቤላ ወረዳ፣ ጎግና ጆሮ ወረዳዎች ሌሎቹ ናቸው። ነዋሪዎቹ ለጊዜው ወደ ደረቃማ አካባቢዎች ሲፈናቀሉ በጎርፍ አደጋው የደረሰውን የጉዳት መጠን የመለየት ስራ እየተከናወነ እንደሆነ የኮሚኒኬሽን ጽህፈት ቤቱ አስታውቋል። በዚህ ጉዳይ ላይ ከክልሉ ርዕሰ መስተዳድር ተወካይ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል በኦሮሚያ ክልል አንዳንድ አካባቢዎች ከክረምቱ ዝናብ ጋር ሊከሰት የሚችለው ጎርፍ ከ270,000 በላይ ሰዎች ላይ ጉዳት ሊያስከትል እንደሚችል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ባለፈው ሳምንት ውስጥ ጠቁሟል። ቢሮው ከአርሲ ዞን አዳባ ወረዳ በጎርፍ ሳቢያ የተፈናቀሉ በቁጥር ከ6800 የሚልቁ ሰዎች እንዲሁም ከምዕራብ ሸዋና ከደቡብ ምዕራብ ሸዋ ዞኖች ውስጥ የአዋሽ ወንዝ ሞልቶ ባስከተለው ጎርፍ ነዋሪዎች እንደተፈናቀሉ ጠቅሶ በቂ ድጋፍ አለማግኘታቸውን አመልክቷል። ውሽ የተባለ ግብረሰናይ ድርጅትም በአካባቢው የውሃና ውሃ ወለድ በሽታዎች እንዳይስፋፉ እየሰራ እንደሚገኝ አስታውቋል። በጉዳዩ ላይ ከኦሮሚያ ክልል ቡሳ ጎኖፋ ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ካምቦ።
የትግራይ ክልልን መነሻ አድርጎ ላለፉት 2 ዓመታት በዘለቀው የሰሜን ኢትዮጵያ ጦርነት ለተሳተፉ የትግራይ ታጣቂዎች አካል ጉዳተኞች የሚገለገሉበት ማዕከል በመቀለ ከተማ ተከፈተ። ግንባታውን በማስተባበር የተሳተፈው የትግራይ ክልል አርበኞች ኮሚሽን ማዕከሉ በ180 ሚሊዮን ብር ወጪ እንደተገነባ አስታውቋል። ሙልጌታ አጽማሃ ተጨማሪ ዘገባ አለው።
በኮሚሽን ሀርበኛታት ትግራይ በመትሐባር ዘተሃነጽም እዚ ማእኸል ፍሉይ ክንክንን ምሕብሓብን ዘድልዮም ተዋጋእቲ ሓይልታት ትግራይ ዝነበሩ ጉድኣት ኩናት ዝጥቀምሉ ብልዕሊ 180 ሚሊዮን ብር ዘተሃነጸ እዩ። እዚ ማእኸል ሕክምና፣ መንበሪ፣ መመገቢ፣
አድማጮቻችን ለተከሰተው የቴክኒክ ስህተት ይቅርታ እንጠይቃለን። በመከታተል ላይ የምትገኙት በ22 በ25ና በ31 ሜትር ባንድ ወደ እናንተ እየደረሰ ያለውን የማክሰኞ ምሽት የቪያ ማሪክ መሰናዷችን ነው። ስርጭቶቻችንን ከሬዲዮ በተጨማሪ በቪያ ማሪክ የፌስቡክ ገጽ ላይና ድረ ገጽ ላይ ተከታተሉ ዘንድ በአክብሮት እንጋብዛለን። ትክክለኛው ድምጽ እስኪሰናዳ ድረስ መስርጭቶቻችንን ልታገኙ የምትችሉባቸውን መስመሮች ነው የምናስተዋውቃችሁ። የፌስቡክ ገጻችን @viamharik.com ነው። እንዲሁም ደግሞ ድረ ገጻችንም viamharik.com ነው። እዛ ላይ ልታገኙ ትችላላችሁ። አስተያየት ወይም ጥያቄ ቢኖራችሁ በኢንቦክስ ልታደርጉልን ትችላላችሁ። ስልክ ቁጥራችሁንም ብትተውልን ወደ እናንተ መልሰን በመደወል ጥያቄዎቻችሁና አስተያየቶቻችሁን መቀበል እንችላለን። እስከዛው ድረስ እንግዲህ ማስታወቂያ የምናስገድ ይሆናል። ወደ ተከታዩ ዘገባ ነው የምንሻገረው። የትግራይን ዘገባ የምንመለስበት ይሆናል ከይቅርታ ጋር ማለት ነው። ያገው ለፍትህና ዴሞክራሲ ፓርቲ ሁለት ከፍተኛ የአመራር አባላቱ በቤንሻንጉል ጉሙዝ ክልል መተከል ዞን ታስረው እንደሚገኙ አስታወቀ። በአጠቃላይ ታስረው የነበሩት አምስት አመራሮች መሆናቸውን የገለጹት የፓርቲው ሰብሳቢ ዶክተር አዲሱ መኮንን ከአምስቱ አመራሮች ሁለቱ ካለፈው አመት ጳጉሜ 4 ቀን አንስቶ በስር ላይ እንደሚገኙና ፍርድ ቤት እንዳልቀረቡም አስታውቀዋል። ሌሎቹ ሶስት አመራሮች ደግሞ ሁለቱን ለመጠየቅ በሄዱበት ከመስከረም 2 ቀን አንስቶ ታስረው ዛሬ ረፋድ ላይ ስለመለቀቃቸውም ተናግረዋል። የመተከል ዞን አስተዳዳሪ አቶ ለሚሳ ዋቅወያ በበኩላቸው ግለሰቦቹ የታሰሩት ከአገውና ከጉሙዝ ሰዎች መልምለው በጫካ ሲያሰለጥኑ ተገኝተው ነው ብለዋል። የፓርቲው ሊቀመንበር ወንጀላውን አስተባብለዋል። ተከታዩ መሰናዶ በዚህ ዙሪያ ያተኩራል።
የአገው ለፍትህና ዴሞክራሲ ፓርቲ ሊቀመንበር ዶክተር አዲሱ መኮንን የፓርቲያቸው ሁለት የአመራር አባላት ጳጉሜን 4 ቀን 2015 ዓ.ም በመተከል ዞን ማንዱራ ወረዳ ገበያ ውለው ሲመለሱ በፖሊስ ተይዘው እንደታሰሩ ለአሜሪካ ድምጽ ገልጸዋል።
ጳጉሜ 4 2015 ቅዳሜ ቀን ከአዊ ዞን ወደ ማንዱራ ወረዳ ገነተ ማርያም ከተማ ምትባል ሰዎች ሄዱ። የኛ አመራሮች አቶ ሽመልስ አግደው ይጣግደው የቅድና ስትራቴጂ ጉዳይ ኃላፊ፣ አቶ ሰጣርጋቸው ማህተንቱ ፋይናንስ እና ንብረት አስተዳደር ጉዳይ ኃላፊ ሄዱ። ማንዱራ ወረዳ ገነተ ማርያም ገበያ ላይ ገበያ ውለው ሻይ ቤት እያሉ እንግዲህ ለፖሊሶች ተብሮ ልውጥ ናቸው ተብሎ እንዲያዙ ተደረገ ማለት ነው። ምክንያቱን ለማወቅ ጥረት አደረግነ። ያ ነገር ምክንያቱን ማወቅ አልቻልንም። መጨረሻ ላይ ግን ሰኞ ዕለት የኛ ሁለት አመራሮች ጳጉሜ 6 2015 ሄደው ጥያቄ ያቀረቡ ከተማ አስተዳደር የፖሊስ ኮሚሽነር ናገኙ። ኮሚኒኬት ከተደረገ በኋላ ምንድን ነው ያሉት? የጎዴን አመራር ጋር ተገናኝተዋል ነው ያሉት። ጎዴን ማለት ጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ማለት ነው። ጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ደግሞ በምርጫ ቦርድ እውቅና ያለው ህጋዊ ፓርቲ ነው። ቢገናኙ ማለት ነው። ግን እንደ ድርጅት ግን ግንኙነት የለም ማለት ነው። አልፈጠርንም። ምንም ነገር እስካሁን ፍርድ ቤት አልቀረበም።
ታሳሪዎቹን ለመጠየቅና የማንዱራ ወረዳ ፖሊስ ኃላፊን በጉዳዩ ዙሪያ ለማነጋገር ወደ ስፍራው የሄዱ የፓርቲው ምክትል ሊቀመንበርና ሌሎች ሁለት አመራሮችም ካለፈው ረቡዕ መስከረም 2 ቀን 2016 ዓ.ም ምረት ጀምሮ ታስረው ፍርድ ቤት ሳይቀርቡ ዛሬ ረፋድ ላይ እንደተለቀቁ ሊቀመንበሩ ተናግረዋል። ቀድመው የታሰሩት ሁለቱ የፓርቲው አመራር አባላት ግን አሁንም በእስር ላይ ናቸው ብለዋል። የመተከል ዞን አስተዳዳሪ አቶ ለሚሳ ዋቅ ወያ በበኩላቸው በማንዱራ ወረዳ የተያዙት ሁለቱ የአገው ለፍትህና ዴሞክራሲ ፓርቲ አባላት ስለታሰሩበት ምክንያት አስረድተዋል።
አላስፈላጊ ቅስቀሳ ውስጥ ለውስጥ እየቀሰቀሱ ያሉ ነው የተያዙት። አገውና ጉሙዝ ብለው ሰው መልምለው ጫካ ላይ ስልጠና ሲሰጡ ተይዘዋል። የነሱ ቼን ነው ይሄኛው። የነበረበት የመተከል ዞን ነባራዊ ሁኔታ ጥሩ አልነበረም። እዚህ ችግር ላይ እንደገና ሌላ ድግስ ነው እየደገሱልን ያለው እና ሲያዙ እነሱ ብቻ ሳይሆን ቀጥታ ከኮሶቨር ተነስተው ወደዚህ ሲመጡ ኮንታክት ያደረጉት አካላትንም አግኝተን አብረው ነው የታሰሩት። ሲቀጥል እንደ ፓርቲ እዚህ የመቀስቀስም የመምጣትም ምን የማለትም ምርጫ ቦርድ ህግ የሚያስችላቸው ፈቃድ አልያዙ። ያለ ፈቃድ ነው የተንቀሳቀሱት። ከቀጠና ውጭ ሲንቀሳቀሱ ነው የተያዙት። ቀስቀሳ ሲቀሰቀሱ ውስጥ ለውስጥ የተለያዩ ነገሮችን ሲሰሩ የተያዙ በመሆኑ በህግ ነው እነሱ የሚዳኙት።
እንዲያው አድርገዋል የተባለው ቅስቀሳ ምን ላይ ትኩረት ያደረገ ነው? ስለምንድን ነው የቀሰቀሱት?
እነሱን ቅስቀሳ እሱን በአካል መጣከብ ከነሱ ብትሰማና ከቆጥ ትወስድ ነው የሚሻለው።
የፓርቲው ሊቀመንበር ግን በመተከል ዞን አስተዳዳሪ የቀረበውን ውንጀላ አስተባብለዋል።
በአጋጣሚ የፖለቲካ አመራር ሆኖ እንጂ ሰዎቹ የሆኑ ገበያ ሄዱት ለገበያ ህገ መንግስታዊ የፍድር ህገ መንግስት አንቀጽ 31 ላይ ያለው የመዘዋወር መብት ታግዶ ነው እንግዲህ እነዚያ ሰዎች የታሰሩት። ለምን መጣችሁ ነው የተባለው። የማንዱራ ህዝብ ቻግኒ ላይ መጥቶ ይገበያያል። የቻግኒ ህዝብ ደግሞ ማንዱራ ላይ ሂዶ ግልገል ላይ ሂዶ ይገበያያል። ያ ማህበረሰብ የተቀላቀለ አብሮ ዘመናት የኖረ ማህበረሰብ። ሁለተኛ ደግሞ እኛ ሰላማዊ ታጋይ እንጂ ነፍጤ ነን አይደለም።
እስረኞቹ የሰብአዊ መብቶች ጥሰት እየተፈጸመባቸው እንደሆነና ህክምናም ማግኘት እንዳልቻሉ ያመለከቱት የፓርቲው ሊቀመንበር ዶክተር አዲሱ የአመራሮቹን መታሰር ለምርጫ ቦርድ እንዳሳወቁ ገልጸዋል። ይሁንና የምርጫ ቦርድን አስተያየት ለማግኘት ያደረግነው ጥረት የቦርዱ አመራሮች ስብሰባ ላይ በመሆናቸው ምክንያት ለጊዜው አልተሳካም። ታሳሪዎቹ ስለተጠረጠሩበት ወንጀል እንዲሁም በታሳሪዎቹ ላይ ተፈጽሟል የተባለውን የመብት ጥሰት በተመለከተ ከመተከል ዞን እንዲሁም ከማንዱራ ወረዳ ፖሊስ ምላሽ ለማግኘት ያደረግነው ሙከራም ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጭ ተመልካቾቻችን አሁን ወደ ቀደመው ዘገባችን ነው የምንመለሰው። የትግራይ ክልልን መነሻ አድርጎ ለሁለት አመታት በዘለቀው የሰሜን ኢትዮጵያ ጦርነት ላይ ለተሳተፉ የትግራይ ታጣቂዎች አካል ጉዳተኞች የሚገለገሉበት ማዕከል በመቀለ ከተማ ተከፍቷል። ግንባታውን በማስተባበር የተሳተፈው የትግራይ ክልል አርበኞች ኮሚሽን ማዕከሉ በ180 ሚሊዮን ብር ወጪ እንደተገነባ ማስታውቋል። ሙልጌታ አጽባሃ በአማርኛ ዘገባለው።
በትግራይ ክልል አርበኞች ኮሚሽን አስተባባሪነትና በሌሎች ተቋማት ተሳትፎ በ180 ሚሊዮን ብር የተገነባው የትግራይ የቀድሞ ተዋጊዎች ከፍተኛ ጉዳት የደረሰባቸው የመኖሪያ ማዕከል ዛሬ በይፋ ተከፍቶ አገልግሎት ጀምሯል። ማዕከሉ ለአካል ጉዳተኞች የሚያስፈልጉ መሰረታዊ መገልገያዎች የተሟሉለት ነው። በመቶዎች የሚቆጠሩ ጦር ጉዳተኞች ከአራት ወራት በፊት በመቀለ ከተማ ባካሄዱት የተቃውሞ ሰልፍ አመራሮች ከኛ ይልቅ በግል ህይወታቸው ተጠምደዋል፣ ቀጣይ የጉዳተኞች ህይወት ተረስቷል በሚል ተበካቤ እየተደረገላቸው እንዳልሆነ ቅሬታ አሰምተው ነበር። ለጦር ጉዳተኞች ተብሎ የሚሰበሰበውን ሀብት አመራሮች ያባከኑት እንደሆነም አቤቱታ አቅርበው ነበር። ከዚህ ሰልፍ ተሳታፊዎች አንዷ የነበረችው የጦር ጉዳተኛዋ ጸጋ ያሱ ማዕከሉ መከፈቱ ለጉዳተኞች መልካም እንደሆነ ተናግራለች።
ሰላማዊ ሰልፍ ወጪነኛና ሰላማዊ ሰልፍ ዘውጽና ምክንያት ጋር ከዚህ ቀደም ሰልፍ ይወጣ ነው ምግብ ህክምናና ክብካቤ በማጣታችን ነበር። መንግስት ችግራችንን እያየልን አልነበረም። በልዩ ሁኔታ ወደዚህ ማዕከል መምጣታችን ጥሩ ነው። አሁንም ግን ተገቢ ህክምና ምግብና የንጽህና መጠበቂያ ያስፈልገናል።
ሳሙኤል ነጋ የተባለ ሌላ የጦር ጉዳተኛ በቂ ህክምና አግኝቶ ወደ ነበረበት ለመመለስ ፍላጎት እንዳለው ተስፋው ገልጿል።
ፈጣሪ ከይሮ ካብዚ ዘለኹ ተላዒለ ኣብቲ ዝነበርኩ ህይወተይ ኣብቲ ዝነበርኩ ናይ ንግዲ ዓለም ያ
ፈጣሪ ከፈቀደ በቂ ህክምና አግኝቼ ካለሁበት ወጥቼ ወደ ቀድሞ ህይወቴና የንግድ ስራዬ ለመመለስ እፈልጋለሁ። ከጓደኞቼ ጋር እንደ ልቤ መጫወት የምችልበት ምቹ ሁኔታ ይፈጠራል የሚል ተስፋም አለኝ።
ማዕከሉን መርቀው የከፈቱት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አስተዳደራቸው የጦር ጉዳተኞቹን ለመደገፍ እንደሚሰራ ተናግረዋል።
ሕዝቡን በሽሃት ጉጽር ጉዳትና ዝግበኦም
አሁንም በሺዎች የሚቆጠሩ የጦር አካል ጉዳተኞች ገና የሚገባቸውን እንክብካቤ እንዳላገኙ በሚገባ እንረዳለን። ሁሉንም ነገሮች አስተካክለን ማንኛውም የትግራይ ሀብት ለጀግኖቻችንና ለጀግኖቻችን ወላጆች እንጂ ለሌላ እንደማይሆን ላረጋግጥላችሁ እፈልጋለሁ።
አቶ ጌታቸው በክልሉ በሺዎች የሚቆጠሩ የጦር አካል ጉዳተኞች እንዳሉ ይናገሩ እንጂ ቁጥሩ ምን ያህል እንደሆኑ አልጠቀሱም። ዛሬ ተመርቆ በተከፈተው የአገልግሎት ማዕከል 235 ከፍተኛ የአካል ጉዳት የደረሰባቸውና ልዩ እንክብካቤ የሚያስፈልጋቸው የጦር ጉዳተኞች ገብተው መጠቀም እንደጀመሩ ታውቋል። ተጨማሪ 57 ከፍተኛ ጉዳት ያለባቸው የቀድሞ ተዋጊዎችም በቅርቡ እንደሚገቡ በመረቃ መርሃ ግብሩ ተመልክቷል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
በመጪው የፈረንጆቹ አመት መጨረሻ ላይ የሶማሊያ ሰራዊት ለሀገሪቱ ጸጥታ ኃላፊነት እንደሚወስድ ሲጠበቅ የአፍሪካ ህብረት የሰላም ልዑክ ቀስ በቀስ ሀገሪቱን ለቆ በመውጣት ላይ ይገኛል። የህብረቱ ልዑክ ከአውሮፓውያን አቆጣጠር 2007 አንስቶ በሶማሊያ መንግስት ከአልሸባብ ጋር ላለበት ፍልሚያ እገዛ ሲያደርግ ቆይቷል። ከአልሸባብ ጋር የሚደረገው ፍልሚያ ግን ገና አልተቋጨም። መሐመድ ሼክ ኑር ከሞቃዲሾ የላከውን ዘገባ እንግድ ወልዴ እንደሚከተለው አሰናድቶታል።
በደቡብና ማዕከላዊ ሶማሊያ ላለፉት 16 ዓመታት የመንግስትን ይዞታና መሬት ሲጠብቅ የነበረው የአፍሪካ ህብረት የሰላም ልዑክ ወይም ከሁለት ዓመታት ወዲህ በሚጠራበት በሶማሊያ የአፍሪካ ህብረት የሽግግር ልዑክ ሀገሪቱን ለቀው መውጣት ጀምሯል። በመጪው የፈረንጆች ዓመት መጨረሻ የሶማሊያ ሰራዊት የጸጥታ ማስከበር ስራውን እንደሚረከብ ይጠበቃል። ባለፈው ሰኔ 2000 የሚሆኑ የልዑክ ወታደሮች 6 ወታደራዊ ይዞታዎችን ለሀገሪቱ ጦር አስረክበው ሶማሊያን ለቀው ወጥተዋል። አሁን በመካሄድ ላይ ባለው ሁለተኛው ምዕራፍ 3000 የሚሆኑ የልዑክ አባላት እስከ መስከረም መጨረሻ ሀገሪቱን ለቀው እንደሚወጡ ይጠበቃል። የልዑኩ አዛዥ ሌተና ጀነራል ሳም ኦኪዲንግ እንደሚሉት የጸጥታ ክፍተት እንዳይኖር ለቆ የመውጣቱ ሂደት የተከናወነው ቀስ በቀስ ነው።
It is not one move. If it was a one move, then we would say no, things are going to be bad.
በአንድ ጊዜ አይደለም የወጣነው። በአንድ ጊዜ ቢሆን ኖሮ ነገሮች ጥሩ አይሆንም እንል ነበር። ይህ ግን በስርዓቱና ደረጃ በደረጃ የተፈጸመ ነው።
የሀገሪቱ ብሔራዊ ጦር ልዑኩን ለመተካት ዝግጁ የሚሆነው ሁለት ሁኔታዎች ሲሟሉ ነው ይላሉ የቀድሞ የሶማሊያ ብሔራዊ የጸጥታ ደህንነት መስሪያ ቤት ኃላፊ አብዱራህማን መሐሙድ ትሮያሬ።
ሶማሊዱ
የመጀመሪያው ቅድመ ሁኔታ የሶማሊያ ጦር ልክ የአፍሪካ ህብረት ጦር እንዳለው መሳሪያና ንብረት እንዲኖረው ማድረግ ነው። ሁለተኛው ደግሞ ተመድ በሶማሊያ ላይ የጣለው የጦር መሳሪያ ማዕቀብ እንዲነሳ ማድረግ ነው።
የሶማሊያ ጦር በሚገባ የታጠቀ እንዳልሆነ ቢገመትም የመከላከያ ሚኒስቴሩ የተግባቦት ኃላፊ ኢብራሂም ሐሰን ሐጂ በጦሩ አቅም ይተማመናሉ።
ስለዚህ ኦክቲሂም በአማአት ከወርሄስ
As you may well know, Somali forces have occupied the forward
እንደምታውቀው የሶማሊያ ጦር የህብረቱ ልዑክ ይዞ የነበራቸውን ዋና ወታደራዊ ይዞታዎች ተረክቧል። እነዚህን ወታደራዊ ይዞታዎች በሚገባ ያስተዳድራሉ ብለን እናምናለን።
የቀድሞ የሶማሊያ ፕሬዝዳንት አማካሪና የፖለቲካ ተንታኝ የሆኑት ሐሰን ሼክ ልዑኩ ተጠናቆ ከወጣ በኋላ ራሷን የቻለች ሶማሊያን ማየት ይሻሉ።
ልዑክ አፍሪካ
The African Union has long been providing assistance to the country.
የአፍሪካ ህብረት ለሶማሊያና ህዝቧ እርዳታ ሲያደርግ ቆይቷል። አሁን ህብረቱ ከሀገሪቱ በሚወጣበት ጊዜ የሶማሊያ ህዝብ የራሱን ጉዳይ በተመለከተ ኃላፊነት መውሰድ አለበት። ከመንግስት ጋር አንድ በመሆን በውጭ እርዳታ ሳይሆን በሶማሊያ ኃይልና ሀብት ደህንነቱን ማስጠበቅ አለበት።
ከእንደ አውሮፓውያን አቆጣጠር 2007 ዓመተ ምህረት ጀምሮ ላለፉት 16 ዓመታት የአፍሪካ ህብረት ልዑክ ከአልሻባብ ጋር ፍልሚያ በማድረግ ላይ ያለውን የሶማሊያ መንግስት ሲደግፍ ቆይቷል። ያም ሆኖ ከአልሻባብ ጋር የሚደረገው ውጊያ ገና አላለቀም። ቡድኑ ከተሞችን፣ መንደሮችንና ራቅ ያሉ አካባቢዎችን መቆጣጠሩን ቀጥሏል።
የማክሰኞው ምሽት መሰናዷችን ይቀጥላል። የመጀመሪያው ምዕራፍ ፈጽመናል። ወደ ሁለተኛው ምዕራፍ እንሻገራለን። የሁለተኛው ምዕራፍ የመጀመሪያው ዘገባችን ንግድና ምጣኔ ሀብት ነው። በአዲስ አበባ ከተማ የጤፍ ዋጋ እየናረ እንደሚገኝ የገለጹ ሸማቾች በልቶ ማደር አዳጋች እየሆነባቸው እንደመጣ ተናግረዋል። ከሁለት ወራት በፊት 80 ብር ይሸጥ የነበረው የአንድ ኪሎ ነጭ ጤፍ ዋጋ አሁን እስከ 150 ብር ድረስ እየተሸጠ እንደሚገኝም ገልጸዋል። በአማራ ክልል ጤፍ አምራች በሆኑ አካባቢዎች የተስፋፋውን ግጭትና አለመረጋጋትን ተከትሎ ጤፍን ጨምሮ የምግብ እህሎች በገበያ ላይ በሚፈለገው መጠን እንደማይገኙ የከተማው ነዋሪዎች ለአሜሪካ ድምጽ ተናግረዋል። አስማማው ነው በዚህ ዙሪያ ዘገባ አለው።
በተለምዶ ጉሊት እየተባለ በሚታወቀው አነስተኛ ንግድ ላይ ተማርተው ቤተሰባቸውን ያስተዳድሩ የሚገኙት ወይዘሮ መሰረት የአዲስ አበባ ከተማ ነዋሪ ናቸው። የኑሮ ሁኔታው በእጅጉ እየከበደ እንደመጣ የሚናገሩት እኒህም አወራ በተለይ በጤፍ ዋጋ ላይ በቀጣይነት እየታየ ያለው ጭማሪ ደግሞ በልቶ ማደርን አስቸጋሪ አድርጎታል ሲሉ ያማራሉ።
አሁን በእኛ ጋር በቀበለ ማትለዚ ግባ ማትለው ጤፍ 125 ብር እየተሸጠ ነው ያለው አንድ ኪሎ። የቀን ስራ ሰራህ ምንም ማልከም በፊት እንደፈለክ ሁለት እንጀራ ሶስት እንጀራ ገዝተክም እንደፈለክ ቤተሰብ አስተዳድረህም ልጅህን የፈለከውን አልብሰህም ይኖራል። አሁን ሰርተክ ለምግብና ለቤት ኪራይ እሱንም የማይበቃ በረንዳ የሚወጣ ስንት ሰው አለ። ሰርተህ መተህ እኮ የቤትህን ቀዳዳ የማይሸፍንበት ሰዓት እንጀራ በልተህ የማታድርበት ሰዓት ላይ ነው። የኑሮ ውድነቱ በጣም ጣራ እየነካ ነው ያለው። ዛሬ መንገድ ተዘጋ ከተባለ ጤፍ ጨምሮ ነው የምታገኘው፣ ስንዴ ጨምሮ ነው የምታገኘው፣ ሁሉም ነገር ኦቨሬዶ ነው የምታገኘው።
የአሜሪካ ድምጽ ያናገራቸው አቶ ባይሉ ሌላው የከተማዋ ነዋሪ ናቸው። በስራቸው ምክንያት በየቀኑ በገበያው ላይ የሚታየውን የሰብል ምርቶች ዋጋ የማወቅ እድሉ እንዳላቸውም ይናገራሉ። በአሁኑ ወቅትም ጤፍን ጨምሮ የሰብል ምርቶች ዋጋ በከፍተኛ ሁኔታ እየጨመረ እንዳለ ታዝበዋል።
አንድ ኪሎ ከ145 እስከ
150 ብር ድረስ ገብቷል። አንደኛ የሚባል ነጭ ቴፕ ነው። አሁን እንደዚህ ምለ ዋጋ አሁን ላይ ምርቱም አታገኝም። ምርቱ አሁን ገበያ ላይ ያለው አሁን በተጨባጭ ገበያ ላይ የምታገኘው እስከ 130 ብር ያለው ነው። ግን አሁን ስትጠይቃቸው ዋጋው እስከዚህ ድረስ ነው ነጋዴዎች ማለት እንጂ አሁን ለመግዛት ያምርት ስትል ምርት አታገኝም ማለት ነው። ግን ገበያ ላይ አሁን ከረንት ላይ ያለው ነገር እስከ 130 ድረስ ጤፉም አለ ማለት ነው። በዛኛው ወር የነበረው እስከ 110 105 ድረስ ነበረ ማለት ነው። የሐምሌ ወር ላይ ማለት ነው። ሰኔ፣ ግንቦት፣ ሚያዝያ ላይ ከነበረው ቢያንስ 80 70 ከ90 ባለው ድረስ ነበረ ተወደደ ተብሎ ማለት ቢያንስ በግማሽ በሚባል ደረጃ አሁን ጨምሯል ማለት ነው። የጤፍ ምርት ብቻ አይደለም ባይዘ ሌላም ምርቶች አይነተኛ ጭማሪ ያሳይተዋል ማለት ነው። ለምሳሌ ስንዴ አሁን የነበረበት ዋጋና አሁን ያለበት ይለያያል። ማሽላ ነገር ጨምረዋል ማለት ነው።
ከሀገሪቱ ትርፍ አምራች አካባቢዎች አንዱ በሆነው የአማራ ክልል ዳግም እያገረሸ ያለውና ተለዋዋጭነት የሚታይበት የጸጥታ ሁኔታ ለጤፍ ዋጋ ከፍተኛ ንረት አስተዋጽኦ ስለማድረጉም አቶ ባዩ ይገልጻሉ።
የምርት አቅርቦት ችግር ነው የሚነሳው። አሁን ትራንስፖርት እንደ ልብ አይገኝም። በአማራ ክልል ካሉ ከተሞች ነው ጤፍ የሚመጣው ማለት ነው። አሁን ባለው ችግር ምክንያት አሁን ቀጥታ እየመጣ አይደለም ማለት ነው። በትራንስፖርት ችግር ምክንያት ምርት የለም ይባላል። እዚህም አሁን አንዳንድ መጋዘን ደግሞ ምርት ይደብቃሉ። አሁን የሚጨምር አይነት ከሆነ እየጨመረ ስለመጣ ጤፍ ምርት መደበቅ አለ። ፕላስ ደግሞ መንገድ ዝግ ነው ይሉሃል ስትጠይቅ ምንድን ነው ስትል መንገድ ዝግ ነው። መንገድ ዝግ ስለሆነ ምርት ማቅረብ አልተቻለም።
በአዲስ አበባ ዩኒቨርሲቲ የማርኬቲንግ ማኔጅመንት ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ጌቴ አንዷለም የጸጥታ ሁኔታው ለምግብ እህሎች ዋጋ ማሻቀብ አሉታዊ አስተዋጽኦ እንዳለው ቢስማሙም ሌሎች ኢኮኖሚያዊ ምክንያቶች ስለመኖራቸውም ያመለክታሉ።
የህዝብ ብዛቱ ከኢኮኖሚ እድገቱ ጋር ለመጣጣሙ አንዱ ሊሆን ይችላል። ይሄ በአየር ንብረት መዛባት፣ በሰላም እጦት የእርሻ ሰብል ምርት መወሰኑ ራሱ ዘመናዊ አሰራር ስርዓት ባለመኖሩ ሊሆን ይችላል። የእርሻ ግብዓት ዋጋ መጨመር፣ የነዳጅ ዋጋ መጨመር፣ የትራንስፖርት ዋጋ መጨመር፣ ይሄ በገበያ ትስስሩ ላይ ደግሞ ከአምራቹ፣ ከአቅራቢው፣ ከስርጭቱ፣ ከነጋዴው መሀል ሊፈጠር አንዳንድ መዛባቶች ሊሆን ይችላል። የግብይት ስርዓቱ ራሱ ግልጽነት የሌለውና ዘመናዊ አለመሆን፣ ለምሳሌ ደንቢያ ላይ ያለ የቲማቲም ዋጋ ወይም የሽንኩርት ዋጋ ወይም ጎጃም ውስጥ ያለ የጤፍ ዋጋና አዲስ አበባ ያለው በጣም የተራራቀ መሆኑ፣ ይሄ ከሰሜኑ ጦርነት የዞረ አሁን ደግሞ በአማራ ጦርነት በጣም የመረረና የከረረ ሁኔታ ይታያል። እዛ ገበሬው እያረሰ አይደለም፣ ብዙ ችግሮች አሉ። የህዝቡ ራሱ የገቢ ማመንጨት አቅሙ በጣም መዳከም፣ የስራ አጥነት መብዛት፣ የዚህ የገንዘብና የፊስካል ፖሊሲ ችግር፣ የማክሮ ኢኮኖሚ ፈተና፣ ቀልጣፋ የስቴት መሽነሪ ወይም ደግሞ የባለሙያ አመራር አለመኖር፣ ተናቦ አለመስራት የሚያሳየው ነገር፣ እንደገና ይሄ ከእርሻ ቦታዎች ራሱ የተወሰነ ምርት እንኳ ቢኖር ያ ምርት ወደ ከተሞች እንዳይመጣ በተለያዩ የሰላም እጦት ምክንያት ያለው ሁኔታ፣ እነዚህ ሁሉ ተደማምረው የህዝቡን ፈተና እንዲበዛ አድርገውታል።
የአዲስ አበባ ከተማ አስተዳደር ንግድ ቢሮ ምክትል ኃላፊ አቶ መስፍን አሰፋ ግን ጤፍን ጨምሮ ከምግብ እህሎች ዋጋ መጨመር ጋር ተያይዞ በነዋሪዎች በሚጠቀሱ የዋጋ መዘርዝሮች ላይ አይስማሙም። ምክትል ኃላፊው አሁን በከተማዋ ላይ ያሉትን ዋጋ ለማረጋጋት አስተዳደሩ 1.4 ቢሊዮን ብር በጀት መድቦ ከህብረት ስራ ማህበራት ጋር እየሰራ እንደሆነም አስታውቋል። ዝቅተኛ ገቢ ያላቸውን የከተማዋ ነዋሪዎች ታሳቢ ያደረጉ ስራዎችም እየተሰሩ ናቸው ይላሉ።
ከተማችን ውስጥ የሚገኙ የህብረት ስራ ማህበራት ላይ ሰፊ የሆነ ምርት ገብቶ ያለበት ሁኔታ አለ። አሁን ለምሳሌ አንደኛ ደረጃ የሚባለው የነጭ ማኛ ጤፍ ህብረት ስራ ማህበራት ላይ ማክሲመም እየተሸጠ ያለው 90 ብር አካባቢ ነው። ከፍተኛ ማለት ነው። በጣም አንደኛ ደረጃ የሚባል ቀይ ሌሎች ምርቶች ስናነሳ 7500 ብር እና 7000 ብር አካባቢ ድረስ የሚሸጣለ። ሰርገኛው ለመካከለኛ የምንለው 8500 አካባቢ ድረስ ከፍተኛ ሁኔታ የሚሸጣለ። ከገቢው አንጻር ሰፊ ልዩነት ያለው መሆኑ ላይ ያስፈልጋል። ለምሳሌ ዱቄት ስናነሳ የስንዴ ዱቄት መደበኛ ገቢያው ላይ ከሚሸጥበት ዋጋ በአንድ ኪሎ ላይ ከ20 ብር በላይ ልዩነት አለ። በዚህ አንጻራዊነት በጣም የተሻለ ዋጋ እንዳለ ማየት ያስፈልጋል ማለት ነው። አሁን ያለውን የኑሮ ጫና ህብረተሰቡን ለመደጎም ከዚህ ባለፈ ደግሞ ከተማ አስተዳደሩ ብዙ ሁኔታ አቅዶ እየሰራቸው ያሉ ስራዎች አሉ። በተለይ ዝቅተኛ ገቢ ያላቸው ማህበረሰብ ክፍሎች ከፍተኛ የሆነ ድጎማ እያደረገ ያለበት ሁኔታ አለ እና በተለያየ አግባብ በማዕድ ማጋራት ከዛም ባለፈ የተለያዩ ድጋፎችን ድጎማዎችን እያደረገበት ያለው አግባብ አለ።
የከተማዋን የእህል አቅርቦት ለማሳደግ በተመደበው በዚሁ አስተዳደሩ የበጀት ድጋፍ ባለፉት ሁለት ወራት ብቻ ከ95000 ኩንታል በላይ ምርት ወደ አዲስ አበባ እንዲገባ እንደተደረገም የንግድ ቢሮው ምክትል ኃላፊ ገልጸዋል። ምርቶቹም የአማራ ክልልን ጨምሮ ከሁሉም የሀገሪቱ አካባቢዎች ወደ አዲስ አበባ እየገቡ እንደሆነ የገለጹት ምክትል ኃላፊው አቶ መስፍን የአማራ ክልል የጸጥታ ችግርም በምርት አቅርቦቱ ላይ የፈጠረው ተጽዕኖ የለም ብለዋል።
አሁን ባለው ሁኔታ የተመረተ የትኛውም አካባቢ የተመረተ ምርት ወደ አዲስ አበባ ከመምጣት አኳያ ይሄንም የሚባል ተግዳሮት የገጠመን የለም። ዘመን መለወጫ በዓል እንኳን ኦሮሚያ ክልል በጣም ከፍተኛ ቁጥር ያለው ምርት መጥቷል። የመጣበት ደግሞ ከየትኛውም የሀገሪቱ ጫፍ ላይ ነው። ለምሳሌ በምስራቅና በደቡብ አካባቢ ላይ ብናይ ከባሌ ከታች ድረስ ሐረርጌ ድረስ ጫፍ ድረስ የመጣበት ሁኔታ አለ። ከወለጋ ጫፍ ድረስ ምርት የመጣበት ሁኔታ አለ። ከአማራ ክልልም ቀደም ብዬ በደንብ አላነሳሁትም እንጂ ሰፊ ቁጥር ያለው ምርት መጥቷል። በተለይ ከጤፍ ጋር ተያይዞ ሰፊ ቁጥር ያለው ምርት የገባውም እየገባ ያለውም ከአማራ ክልል ነው።
በአዲስ አበባ ዩኒቨርሲቲ የማርኬቲንግ ማኔጅመንት ትምህርት ክፍል ተባባሪ ፕሮፌሰሩ ዶክተር ጌቴ አንዱዓለም ግን ከአሁን ይልቅ ቀጣይ ጊዜያት የበለጠ አስቸጋሪ ሊሆኑ እንደሚችሉ ስጋታቸውን ይገልጻሉ።
ዘንድሮ ጦም ያደሩ እርሻ ቦታዎች በሚቀጥለው አመት ምን ይሆን? አሁን እኮ ዘንድሮ በደንብ ካላረስን ዘንድሮ ያው የኛ ሬንፌድ አግሪካልቸር ስለሆነ በመስኖ ውሃ የሚመራ የግብርና ስርዓት ስለሌለን ዘንድሮ እስቲ ያለውን ከዛም እየተፈላለገ በመጠኑ ሰው በልቶ እንዲያድር ሆነ። በሚቀጥለው አመት ምን ሊመጣ ነው? ነገሮች እየከፉ ነው የሚመጡና ይሄ በተገራና ዘመናዊ በሆነ ፖሊሲ የማይመራ የኢኮኖሚ ስርዓት የሆነ ነገር በመጣ ቁጥር ከፍተኛ ችግር ነው የሚፈጠረውና ይሄ አሁን ምን ያው ሾክ ራሱ ዝም ብሎ በጦርነቱ በምን ምክንያት ብለን እንደመወስደው አይደለም።
ተመልካቾቻችን ለምሽቱ ያዝናቸውን መሰናዶች እዚህ ላይ ፈጽመናል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በሱዳን ጦር ጠቅላይ አዛዥ አብደልፈታህ አልቡርሃን እና በፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳግሎ ታማኝ ወታደሮች መካከል ጦርነት ከፈነዳ አንስቶ ቢያንስ 4000 ሰዎች ሲሞቱ 6000 የሚሆኑት ደግሞ ተጎድተዋል። በሱዳን 25 ሚሊዮን የሚጠጉ ሰዎች ሰብአዊ እርዳታ ይሻሉ። በሚሊዮን የሚቆጠሩ ሲፈናቀሉ በርካቶች በጎረቤት ሀገራት ከለላ እንዲሹ አድርጓቸዋል ሲል የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። ግጭቱ ከጀመረ አንስቶ 400000 የሚጠጉ ሰዎች ከዳርፉር ወደ ምስራቅ ቻድ ተሻግረዋል ሲሉ በሁለቱ ሀገራት መካከል ያለውን ድንበር ጳጉሜ አንድ ቀን የጎበኙት በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ ተናግረዋል። በቻድ መንግስት በአካባቢው አስተዳደሮች እንዲሁም መንግስታዊ ባሉን ድርጅቶች ሰራተኞች ከፍተኛ ጥረት ቢደረግም እጅግ በርካታ ቁጥር ያላቸው ስደተኞች የምግብ፣ የውሃ፣ የጤና እንዲሁም ሌሎች አገልግሎቶች እጥረት ገጥሟቸዋል ሲሉ አምባሳደሯ አጽንኦት ሰጥተው ተናግረዋል። ያጋጠመው ከፍተኛ ቀውስ የዓለምን የተባበረ ምላሽ ይጠይቃል። ዩናይትድ ስቴትስ ደግሞ የበኩሏን ለማድረግ ቁርጠኛ ነች ሲሉ አምባሳደሯ ሊንዳ ቶማስ ግሪንፊልድ መናገራቸውን ርዕሰ አንቀጹ ጠቅሷል። በቅድሚያ በዚህ ግጭት ተጎጂ የሆኑትን ለመርዳት ተጨማሪ እርምጃ እንወስዳለን ብለዋል አምባሳደሯ።
Today I'm announcing that the United States is providing nearly $163 million.
ለሱዳን እንዲሁም ቻድን ጨምሮ በዙሪያው ላሉ ጎረቤት ሀገራት ህዝብ United States 165 ሚሊዮን ዶላር የሚጠጋ ሰብአዊ እርዳታ እንደምትሰጥ አስታውቃለሁ።
ገንዘቡ ሰዎች የምግብ፣ የውሃ፣ የንጽህና፣ የጤና እንዲሁም ሌሎች አስፈላጊ የሆኑ አገልግሎቶችን እንዲያገኙ ይውላል። በተጨማሪም ገንዘቡ ሴቶች፣ ታዳጊዎችና አዛውንቶችን ጨምሮ በተለየ ሁኔታ ለአደጋ ለተጋለጡ የህብረተሰብ ክፍሎችና ከግጭቱ የተረፉትን ለመጠበቅ ይውላል ሲል ርዕሰ አንቀጹ ይቀጥላል። በሁለተኛ ደረጃ አሉ አምባሳደሯ፣ በፈጥኖ ደራሽ ኃይሉ ውስጥ ከፍተኛ አዛዥ የሆኑትና የአብደልፈታህ አልቡርሃን ወንድም በሆኑት አብዱራሂም ሐምዳን ዳግሎ ላይ ኃይሉ በሲቪሎች ላይ ከፈጸመው ጥቃት ጋር ባላቸው ግንኙነት ምክንያት ዩናይትድ ስቴትስ ማዕቀብ በመጣል የሰቆቃው ፈጻሚዎች በኃላፊነት እንዲጠየቁ እርምጃ በመውሰድ ላይ ነች። በተመሳሳይ የፈጥኖ ደራሽ ኃይሉ ጀነራል በሆኑትና በዳርፉር አዛዥ በሆኑት አብዱራህማን ጁማ ላይ በጅምላ ከተፈጸመ ሰብአዊ መብት ጥሰት ጋር ባላቸው ግንኙነት ምክንያት የአሜሪካው የውጭ ጉዳይ ሚኒስትር ቤት የቪዛ ማዕቀብ እንደጣለባቸው አምባሳደር ቶማስ ግሪንፊልድ መናገራቸውን ርዕሰ አንቀጹ አውስቷል። የተጠቀሱትና በዳርፉር የተፈጸሙ ጥሰቶች አሜሪካ በእንደ አውሮፓውያን አቆጣጠር 2004
በዳርፉር የዘር ማጥፋት ተፈጽመዋል ስትል ያወጀችውን በመራር ሁኔታ የሚያስታውስ ነው ሲሉ አምባሳደሯ አክለዋል።
ነገር ግን ለዚህ አስከፊ ግጭት በዓለም አቀፉ ማህበረሰብ የተሰጠው እጅግ ያነሰ ትኩረት የሚያሳዝን ነው።
በሱዳን በ2023 ሊሰጥ ከታቀደው ሰብአዊ ምላሽ ውስጥ ገንዘብ የተመደበለት ከ30% ላነሰው ነው ያሉት አምባሳደር ቶማስ ግሪንፊልድ ይህ የሚያሳፍር ነው። ዓለም አቀፉ ማህበረሰብ ተጨማሪ ስራ እንዲሰራና ተጨማሪ እንዲሰጥ ጥሪ አድርጋለሁ ሲሉ መናገራቸውን ጠቅሶ ርዕሰ አንቀጹ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጭ ተመልካቾቻችን ለዕለቱ የያዝነው መሰናዶ እዚህ ላይ ፈጽመናል። የደንገረመው መሰናዶውን በመምራት ብርሃን ኃይሉ፣ ስርጭቱን ከስቱዲዮ በማቀናበር ጽዮን ግርማ፣ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እጅግ አብዝተን እናመሰግናለን። የዕለቱ መሰናዶ ተጠናቀቀ። ሰላም ጤና ይስጥልን። ደህና ደሩ። Thank you.